Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የሐሙስ ጥር 20 2013 ዓ.ም ምረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። እንደምን አመሻችኋል ክቡራን አድማጮች። ዛሬም እንደተለመደው ለወጣቶች ይሆናሉ ያልናቸውን ፕሮግራሞች መራርጠን ወደናንተ ልናደርስ ፕሮግራማችንን ጀምረናል። ለዛሬ ለወጣቶች ፈተና የሆነ የመጣውን ስራ የማግኘት ችግር ለመቅረፍ ምን መደረግ አለበት በሚል ሰፋ ያለ ዘገባ ይኖረናል።
ለመመረቅ የተዘጋጁ ተማሪዎች እንግዲህ ማወቅ ያለባቸው ነገር ብዬ ማስበው ረጅም ትምህርቱን አውቀውታል። ትምህርት ቤት አለቀ ማለት አዲስ ምዕራፍ ነው የሚጀምረው እንጂ ትምህርቱ ጨረሰው ማለት አይደለም።
የሰማችኋቸው የስነ ልቦና ባለሙያና የስራ ቅጥር አማካሪ የሆኑትን አቶ ኤፍሬም በቀለ ነው። ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል።
እምነት ተቋማት መመሪያችን አንድና አንድ ነው፣ ወይ መጽሐፍ ቅዱስ ነው ወይ ቅዱስ ቁርአን ነው። እነሱ ደግሞ አልተጋጩም አይጋጩም፣ የሚሰብኩት ሰላምን ነው። ሰላምን የሚያሳጣው ስብከት የምንሰብከው እኛ ግለሰቦች ነን፣ እኛ ሰዎች ነን።
አሁን የሰማችኋቸው ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው። የሃይማኖት ተቋማት በሰላም ግንባታ ላይ ሊኖራቸው ስለሚገባው ሚና ትላንት የጀመርነው ቆይታ ሁለተኛውና የመጨረሻው ክፍል ዛሬ ይቀርባል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አመሻችኋል። ባለፉት አመታት በክልል መንግስታት መካከል የነበረው ግንኙነት ሰው ተኮር ሳይሆን በብሔር ማንነት ላይ ያነጣጠረ በመሆኑ የፌደራል ስርዓቱን ጤናማ እንዳይሆን አድርጎታል ሲሉ የፌደሬሽን ምክር ቤት አፈ ጉባኤ አደም ፋራህ ገለጹ። ዛሬ በባህር ዳር ከተማ መልካም ጉርብትና ለብልጽግና በሚል መሪ ቃል በክልል መንግስታት ግንኙነት ላይ ያተኮረ ውይይት ተካሂዷል። የአማራ ክልል ርዕሰ መስተዳደር አቶ አገኘሁ ተሻገር ለህዝቦች አንድነት ወንድማማችነት መጠንከር ትልቁን ሚና የሚጫወተው አመራሩ ነው፣ በመሆኑም ይህ ውይይት ለሀገራዊ አንድነት መሰረት የጣለ ነው ሲሉ የትግራይ ክልል ጊዜያዊ አስተዳደር ዶክተር ሙሉ ነጋ በበኩላቸው የኢትዮጵያን አንድነት ለማረጋገጥ ከብሔር አጥር መውጣት ያስፈልጋል ብለዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። የተባበሩት መንግስታት የስደተኞች ኤጀንሲ UNHCR ህይወታቸውን ለማትረፍ በሜዲትራኒያን ባህር ለመሻገር ለሚሞክሩ አፍሪካውያን ስደተኞች የሚውል $100 ሚሊዮን እርዳታ ጠየቀ። በአፍሪካ የሳህል ቀጠና በተባባሰው ግጭትና በምስራቅ አፍሪካ አዲስ እየተከሰተ ባለው መፈናቀል የተነሳ በርካታ ሰዎች የሰሃራን በረሃ አቋርጠው እየተሰደዱ ነው። የተባበሩት መንግስታት የስደተኞች ኤጀንሲ UNHCR እንዳስታወቀው እንደ አውሮፓውያን አቆጣጠር በ2020 ውስጥ ብቻ 1064 የሚሆኑ ሰዎች በሜዲትራኒያን ባህር ውስጥ ሰጥመው ሞተዋል። የስደተኞቹ ኤጀንሲ ልዩ መልእክተኛ ቪንሰንት ኮቼቴል ስደተኞቹ ለሚገኙባቸው 25 ሀገራት $100 ሚሊዮን እርዳታ እንደሚያስፈልግ የተናገሩ ሲሆን ስደተኞቹ ጥገኝነት በጠየቁባቸው ሀገሮች ብቻ ሳይሆን በያሉበት ቦታ ሁሉ እርዳታ እንዲደርሳቸው መደረግ እንደሚኖርበትም ጨምረው አሳስበዋል። ከማህበራዊ ትስስር ገጾች አንዱ የሆነው ፌስቡክ ዋና መሪ ማርክ ዙከርበርግ በዩናይትድ ስቴትስ የሚገኙና ሲቪክና ፖለቲካን መሰረት አድርገው የሚንቀሳቀሱ ቡድኖች እንቅስቃሴያቸውን ለማካሄድ የፌስቡክ መተግበሪያን እንዳይጠቀሙ ምክረ ሀሳብ አቀረበ። የማህበራዊ ሚዲያ ኩባንያው ትላንት እንዳስታወቀው ካለፈው ጥቅምት ወር ጀምሮ ለዩናይትድ ስቴትስ ፕሬስ ፕሬዚዳንታዊ ምርጫ የፖለቲካ ቡድኖች ፌስቡክን እንዳይጠቀሙ በጊዜያዊነት አሳልፎት የነበረውን ውሳኔ አሁን በቋሚነት ማድረጉን ገልጿል። በቀጣይም ይህን ፖሊሲውን ወደ ዓለም አቀፍ ደረጃ የማሳደግ እቅድ እንዳለውም ገልጿል። በሊባኖስ የኮሮና ቫይረስ ስርጭትን ለመግታት የወጣው እቤት ውስጥ የመቀመጥና እንቅስቃሴ የመገደብ መመሪያ ዕለታዊ የምጣኔ ሀብት ገቢያችንን ይቀንስብናል በሚል የተቆጡ ነዋሪዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት አንድ ሰው ተገደለ። ኦማር ጣይብ የተባለ የ30 ዓመት ወጣት በጥይት ተመትቶ መገደሉን ሆስፒታል ውስጥ ሕክምና ሲሰጡ የነበሩ ምንጮች ገልጸዋል። የአይን እማኞች እንደገለጹት ብዛት ያላቸው ተቃዋሚዎች በሰሜኒቱ የ በሀገሪቱ ክፍል የሚገኘው የመንግስት ጻ በመውረድ ተቃውሞ ሲያሰሙ የቆዩ ሲሆን ፖሊስ ይህን ተቃውሞ ለመበተን ተኩስ ከፍቶ ነበር። በዚህም ሌሎች በርካቶች ቆስለዋል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ አብይ ርዕስ አድርገን ወደ መረጥነው ፕሮግራም እንለፍ። በየዓመቱ እጅግ ብዙ ወጣቶች ከከፍተኛ የትምህርትና የሙያ ተቋማት እየተመረቁ ይወጣሉ። ይሁንና የሥራ ገበያው ተመጣጣኝ በሆነ መልኩ ሥራ ሲያቀርብ አይታይም። በዚህም ምክንያት የተማሩ ወጣቶች በሥራ ፍለጋ ከወራት እስከ ዓመታት ሲጉላሉ ይስተዋላል። በአንጻሩ ቀጣሪዎችም ተወዳዳሪ የሆኑ ወጣቶች በበቂ ሁኔታ ገበያው ላይ እንደሌሉ ሲያነሱ ይሰማል። የስነ ልቦና ባለሙያና የሥራ ቅጥር አማካሪ የሆኑት አቶ ኤፍሬም በቀለ ወጣቶች ስለ ሥራ ማቀድ ያለባቸው ሲመረቁ ሳይሆን ገና የሁለተኛ ዓመት ተማሪ ሆነው ጀምሮ ነው ይላሉ። ኤደን ገረመው ወጣቶች በአጠቃላይ ሥራ ፍለጋ ከመጀመራቸው በፊት ማድረግ ስላለባቸው ነገሮች የቀረቡትን ምክሮችና በዚህ ዓመት ማብቂያ ላይ የሚመረቁ ተማሪዎችስ ምን ያስባሉ የሚለውን አካታ የሚከተለውን ዘገባ አሰናድታለች።
ከከፍተኛ የትምህርት ተቋማት መመረቅ አመታትን የሚወስድ ሲሆን ኢትዮጵያውያን ወጣቶችም ረጅም ርቀት ተጉዘው ለሊት መብራት በሌለበት ተቀምጠው ላጠኑበትና እጅግ ለተፈተኑበት የልጅነት እድሜያቸው ትልቅ ስኬትና ውጤት አድርገው ይወስዱታል። አብዛኞቹ ተማሪዎችም ተመርቀው ወጥተው ራሳቸውን ለመቻልና ወላጆቻቸውንም ለማገዝ ያልማሉ። ይሁንና ባለፉት 15 አመታት ሰፊ የትምህርት እድል ቢመቻችም በበቂ ሁኔታ የስራ እድል ባለመኖሩ የስራ አጥ ቁጥር አሻቅቧል። የስራ ቅጥር አማካሪው አቶ ኤፍሬም በቀለ ታዲያ ወጣቶች ጊዜው ያመቻቸውን እድል በመጠቀም ቀድሞ ለስራ ተወዳዳሪነት ማቀድና ማለም ያለባቸው ከመመረቃቸው በፊት ነው።
ለመመረቅ የተዘጋጁ ተማሪዎች እንግዲህ ማወቅ ያለባቸው ነገር ብዬ ማስበው ኦልሬዲ ትምህርቱን አውቀውታል። ትምህርት ቤት አለቀ ማለት አዲስ ምዕራፍ ነው የምንጀምረው እንጂ ትምህርቱ ጨረሰው ማለት አይደለም። አዲስ ምዕራፍ ግን ብዙ ጊዜ በተለይ በእኛ ሀገር ባየዋቸው እኔም በተማርኩባቸው ቦታዎች ስለ ስራ ዓለም ወይም ደግሞ ስለ ስራ ያለን አስተሳሰብ ወይም እውቀት ትንሽ ነው። ስለ ትምህርቱ ግን ትልቅ ሊሆን ይችላል። ስለ ትምህርቱ በጣም ልናቅ እንችላለን። ግን እንዴት ነው የምንተገብረው? የት ሄደን ነው የምንተገብረው? ከማን ጋር ነው የምንተገብረው? ትልቅ ጥያቄ ነው፣ መልስ ያልተገኘለት። ካለበለዚያ ግን ራሳቸው መውሰድ አለባቸው። የት መውሰድ አለባቸው? ስራ ዓለም ላይ ማለት ነው። ስራ ዓለም ላይ እንዴት ይሄዳሉ? በጣም ብዙ ድርጅቶች ወይም ኦርጋናይዜሽኖች የበጎ ፍቃድ ወይም ቮለንቲሮችን በጣም ይፈልጋሉ። ኢንተርንሽፕ ወይም የልምምድ ሰዓት አላቸው፣ ከትምህርት ውጭ ማለት ነው። እኔ ተማሪ እያሉ ለምሳሌ ይህን አላውቅም ነበር። ትምህርት ቤት ውስጥ ከሚሊካኝ ድረስ ለኢንተርንሽፕ ወይም ለልምምድ ቁጭ ብዬ ነበር የምጠብቀው። ተማሪዎች ራሳቸው ከእነሱ ሙያ ጋር የሚሄድ ድርጅትን ወይም መርጠው ቢሄዱና ለአንድ አመት ለሁለት አመት ቢሰሩ እየተማሩ ላይ ተመራቂ ተማሪ እያሉ ቢሰሩ በሳምንት አራት ሰዓት ሶስት ሰዓት ሊሆን ይችላል ስለ ስራ ሊያውቁ ይችላሉ ማለት ነው። ስራ ምን ይፈልጋል? ስራ ምን አይነት ስብዕና ይፈልጋል? ስራ ምን አይነት ማንነት ይፈልጋል? ስራ ምን አይነት ዝግጁነት ይፈልጋል የሚለው ማወቅ ይችላሉ። አንደኛው
ልጅ አለም ፍቅሬ በደብረ ማርቆስ ዩኒቨርሲቲ የሶስተኛ አመት የጋዜጠኝነትና ኮሚኒኬሽን ተማሪ ነው። በዚህ አመት ማገባደጃ ላይ ሲመረቅ ስራ የመፈለግ እቅድ እንዳለው ይገልጻል። ይሁንና በትምህርት ቤት የሚሰጣቸው ትምህርቶች ብዙ በመሆናቸው በተለያዩ የበጎ ፍቃድ ስራዎች ላይ መሳተፍም ሆነ ስለ ስራ ቅጥር ሂደት ለማሰብ ጊዜ እንደሌለው በመጥቀስ ሲደርስ አስብበታለሁ ይላል።
አይ ኖርማሊ መጀመሪያ ላይ የገባሁበትን ዲፓርትመንት ላይ ብሰራ ደስ ይለኛል። ምክንያቱም መጀመሪያ ጆርናሊዝምን ኮሚኒኬሽን ተማር በዚያ ላይ የተወሰነ እንትን ስላለኝ ነው እና እዛ የገባሁት እና እዛ ላይ ብሰራ ነው ደስተኛ የምሆነው።
አሁን ታዲያ ለምሳሌ ለጋዜጦች ጽሁፍ ትጽፋለህ ወይስ የተለያዩ ድምጾች እየቀዳህ ትልካለህ? ምን ታደርጋለህ እሱን ለማዳበር?
ያው አሁን ላይ ምናልባት በፊት በኮሮና ምክንያት ከመቋረጡ በፊት የስድስት ወር ኮርስ በ45 ቀን እየወሰድን ስለሆነ በጣም የመጨናነቅ እንትን የሰዓት ቅበት ስላለ ያን ያክል ከእንትኑ ከዋናው ከኮርሱ ከአካዳሚ ኮርስ ወጣን ሌላ ነገር ለመስራት ያን ያክል ምንችል አይመስለኛል።
በአንጻሩ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪ ሆነችው ሄራም ብርሃኑ ህግ ሰፊ የስራ ዘርፍ እንዳለው በመጥቀስ እስከ ሰብአዊ መብት ጋር ከሚሰሩ ተቋማት ጋር የመስራት እቅድና ህልም እንዳላት ገልጻ ሰዎችን ካሁኑ በመጠያየቅና በመተዋወቅ በበጎ ፍቃድ አገልግሎቶች ላይ ስራ በመስራት እየተሳተፈች መሆኑን ታስረዳለች።
ኢንተርንሺፖች ግብሳቻለ እስካሁን ድረስ በቻለች ነገር ፍላም ቢኖረውም ባይኖረውም ኤክስፒሪንስ ለማግኘት በተለይ ነው ትምህርት ላይ ያለው ነገር መስራ ላይ ያለው ነገር ስለሚለያይ የእሷን ቀን ተቀን ውሎን ለመልመድ ኢንተርንሺፖችን ቮለንተሪ የሆኑ ስራዎችን ስሉ በሚል አድቫይስ ተሰጥቶኝ ነበር። በዛ መልኩ አሁን በሰዓቱ የአተራ ዩኒቨርሲቲ ሁማን ራይትስ ሴንተር
አቶ ኤፍሬም ታዲያ ዘመኑ እጅግ ብዙ ሁኔታዎችን ያመቻቸ በመሆኑ የስራ ፍለጋ የሚጀመረው ከመመረቅ በፊት የቀጣሪዎች አውደ ርዕይ ላይ በመሳተፍ የትስስር መድረኮችና መርሃ ግብሮች ላይ በአካልም ሆነ በድረገጽ መገኘት ሰፊ የሆነ እድል እንደሚያመቻች ያስረዳሉ።
ሁለተኛው ደግሞ አሁን በተለይ 2013 የኢትዮጵያ ካላንደር ላይ ሆነን በጣም ብዙ ስልጠናዎች አሉ። ብዙ ድረገጽ ላይ የሚገኙ የተለያዩ ነጻ የሚሆኑ በትንሽ ክፍያ የሚገኙ ስራን የሚያሰለጥኑ ወይም ደግሞ ለስራ ዝግጁነት የሚያሰለጥኑ ድርጅቶች አሉ። በእነሱ ውስጥ ገብተን ደግሞ የምናገኛቸው ነገሮች አሉ። እነሱ ግብ አይደሉም ወይም ጎል አይደሉም፣ ግን እነሱ ቱል ናቸው ወይም መንገድ ናቸው። ምን ማወቅ እንድችል ያደርጉናል። እንደ ተመራቂ ተማሪ አንደኛው ባዶ እጃችንን አንሄድም። ስራ ፍለጋ ስለ ራሳችን የሚገልጽ ነገር አንደበታችንም በወረቀት ይዘን እንሄዳለን፣ በአለባበሳችንም እንደዛው ማለት። እነዚህን ነገሮች እንማርበታለን። እነዚህን ነገሮች አውቀው መጠበቅ ትልቅ ነገር ነው ብዬ አስባለሁ። ከዛ ውጭ የመጨረሻ ብዬ የማስበው ሪያሊስቲክ ከእውነታው ጋር መስማማት ማለት ተማሪዎቹ ስለ ገበያ ስለ ስራ ገበያ የሚባላል ጆብ ማርኬት ስራ ልክ እንደ ማርኬት ይሸጣል ገበያ ላይ ይህንን ገበያ ያውቁታል ወይ? ይህንን ገበያ ጎራ ብለው ገዝተው ያውቃሉ ወይ? ባይገዙ መግዛት ባይችሉ እንኳን ገበያውን አይተውታል ወይ? ገበያው የት ይገኛል? ፌስቡክ ላይ ይገኛል፣ ስራ አስቀጣሪዎች ላይ ይገኛል፣ ስራ ቀጣሪዎች ላይ ይገኛል። እዚህ አዲስ አበባ ደግሞ እንደምታውቂው አዲስ አበባ ካወራን እንኳን ማስታወቂያ መለጠፊያ ቦታዎች አሉ፣ 4 ኪሎ፣ ለጋ፣ አርሚክስ፣ ፎያሉ ገበያው በጣም ብዙ ቦታዎች ላይ ይገኛል። እና ገበያውን ሄደው ማየት ምንድን ነው ገበያው የሚፈልገው የሚለውን ነገር ማለት ነው እየተማሩ እና ገበያው አሁን ምን እያለ ነው። የግድ ይህን ነገር መመረቅ የለበትም። ባትመረቅም እንደዚ አይነት ስል እናካለን። ለምሳሌ ኮሚኒኬሽን ላይ ተግባቦት ላይ ጥሩ ከሆንክ አሰለጥንና ቀጥረሃለሁ የሚል ፍላጎት እየመጣ ያለው አሁን ሌሎች ሀገሮች ላይ እንደምናየው ማለት ነው። ቴሌግራም ኢትዮጵያስ በጣም ብዙ ተጠቃሚ ያለው በጣም ብዙ ማለት ነው። በተለይ በወጣቶች እና ብዙ ቻናሎች፣ ብዙ ግሩፖች፣ ብዙ ሱፐር ግሩፖች አሉ። ስራ የሚወጣባቸው ትስስር የሚፈጠርባቸው በተለይ ደግሞ የባለሙያዎች መድረክ ያለበት ዜና የሚወጣበት ከስራና ከሶፍት ስኪል ወይም ደግሞ ከቀላል ክህሎት ጋር በተገናኘ ብዙ ቻናሎች አሉ እና እነሱን እንግዲህ አሳድዶ ማግኘት ነው። ፍላጎት ካለን አሳድዶ ማግኘት እና እዛ አስገብቶ መተዋወቅ ሰዎችን ማለት ነው። እዚህ ከየትኛው እድሜ ሊጀምር ይችላል እያስባለሁ። ግን ለስራ ከሆነ ያወራ ነው እንደኔ አንድ ሰው ዩኒቨርሲቲ ከገባበት ጊዜ ጀምሮ ትስስሩ ማሳደግ ይችላል። ቅድም እንዳልኩሽ ደግሞ ካወቀ በኋላ የትምህርት መስመሩን ካወቀ በኋላ መርጦ መማር በደንብ ከጀመረ በኋላ ማለትም ከሁለተኛ ዓመት በኋላ እነዚህ መድረኮች ላይ ቢሄድ በደንብ እነዚህ ኔትወርኮች ማግኘት ይችላል ማለት ነው።
የአሜሪካ የዓለም አቀፍ የልማት ተቋም USAID በ2020 ባወጣው ሪፖርት በኢትዮጵያ 27% የሚሆኑ ወጣቶች ስራ ፈላጊ መሆናቸውን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። የጋቢና ዝግጅታችን ከአሜሪካ ድምጽ ይቀጥላል። በኢትዮጵያ በተደጋጋሚ የሚከሰቱትን ግጭቶችና ጥቃቶች ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያክል እየተወጡ ነው በሚል ከሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጋር የተደረገውን ክፍል አንድ ቆይታ ትላንት አቅርበን ነበር። ቀጣዩ ክፍል ኢትዮጵያ ውስጥ ስጋት ሆነው በቀጠሉ ጉዳዮች ዙሪያ የሃይማኖት ተቋማት ሊኖራቸው የሚገባው ሚና ምን መሆን አለበት የሚለውን ይዳስሳል። ከሊቀ ትጉሃን ቀሲስ ታጋይ ታደለ ጋር የነበረኝ ቀሪው ቆይታ እንዲህ ተሰናድቷል። ሊቀት ጉሃን ቀሲስ ታጋይ ታደለ እንግዲህ እንዳልኩት ጉባኤው በተለያዩ ግዚያት በግጭቶች ዙሪያ የሚያወጣቸው መግለጫዎችን ምክሮችና ያለን እናነባለንና ከዛ ጀርባ እየሰራችኋችሁ ያላችሁት ስራ ላይ ነው አተኩሬ ጥያቄዎችን እየጠየቅኩ ያለሁት።
እኛ ይሄንን ግጭት በተለይ ከመግለጫ ከሰላም ጥሪ ባሻገር ታትወርደን ህብረተሰቡን የሰላም ስራ በአብሮነት ስራ በደንብ ለመስራት የኢትዮጵያ ባርቱ ቃማት ጉባኤ በትልቁ በአጀንዳው ቀርጾ እየተንቀሳቀሰ ነው ያለው። ህዝቡም ሊያግዘው ይገባል። የሚዲያ አካላትም ገለልተኛ ሆኖ በሁሉም ነገር ከመውቀስ በላይ ቢቻለውን ጥረቱን እያደነቁ ያለው ውስን የሰው ኃይል ነው ያለን። እኛ ምንም አይነት የራሱ የሆነ ገቢ ያለው ተቋም አይደለም። በየቤተ እምነቱ ከሚዋጣው ገቢ በቀር እንደሌላው በጀት በስፋት ይዞ የሚንቀሳቀስ ተቋም አይደለም እና በጣም ሊታገዝም የሚገባ ተቋም ነው። ትልቅ ሀገራዊ ኃላፊነት የተሸከመ በህዝቡ ዘንድም ታማኒ የሆነ ተቋም ነው። በእውነት ለኢትዮጵያ መፍትሄ ነው ብዬ ነው የምወስደው።
አሁንም ከፊታችን እንግዲህ ብዙ ሁኔታዎች ይጠብቁናል። ቀደም ሲል የጠቀሱት ከወራት በኋላ የሚደረገውን ምርጫ ጨምሮ የቀጠሉ ግጭቶች አሉ፣ የረሃብ ስጋቶች አሉ እና የእናንተ ጉባኤ ለጉዳዮቹ ቀረብ እንደማለቱ መጠን ከፊታችን የሚታዩን ተስፋና ስጋቶች ምን ይመስላሉ? በቀጣይስ ሃይማኖት ያለውን ከፍተኛ ተጽዕኖ ታሳቢ ያደረገ የጋራ መግባባት ሰላም እንዲፈጠር አገራዊ ጉዳይ ላይ የምትሰሯቸው ስራዎች ምን ይመስላሉ? በዛ በልኩ እየተንቀሳቀሳችሁ ነው?
እኛ እንግዲህ እኛ ሰላምን የሚያሳጡ ይሄኛው ይመለከተናል ይሄ አይመለከተንም እንላቸው ጉዳዮች አሉ። በአሁን ሰዓት ማንዴታችን ነው ይሄ ከማንዴታችን ውጭ ነው አንልም። በሁሉም ጉዳዮች ለእኛ ሰላም ሲጣ ሀገር ስትጠፋ ፖለቲከኛ ያው መቼስ ዘላለማዊ አይደለም። ሁሉም የራሱን አማራጭ ይዞ መጥቶ ይወዳደራል። የሚያሸንፈው ኃይል ሀገር ይመራል። ህዝብ የመረጠው ኃይል ሀገር ይመራል። ሀገር ግን እንደ ሀገር ትቀጥላለች። ሃይማኖት ተቋማት እንደ ሃይማኖት ተቋማትነታቸው ይቀጥላሉ። ገለልተኛ የትኛውንም ሳያደሉ የትኛውም ሳያወግ ነው። ሁሉም ጊዜም ከፖለቲካና በተለይ ሃይማኖተኛ መለያየት አለባቸው። ወደፊትም አቋማችን ነው። ህገ መንግስቱ ስላለ ብቻ ሳይሆን መንግስታዊ ስርዓት ጊዜያዊ ስርዓት ነው ብለን መልሱ ዘላለማዊ ስርዓት አይደለም። ስለዚህ ከዚህ ሳቢያ አንጻር እኛ አገራዊ ኪሳራ፣ ህዝብ እንዳይባላ፣ ህዝብ እንዳይገዳደል፣ ህዝብ ላይ ሌላ ችግር እንዳይደርስ ምንችለውን ሁሉ የማይመለከተንም ጉዳዮች እንኳን ቢኖሩ መቼስ ፖለቲካ ውስጥ ባንገባም፣ ነገር ግን እንዲሰሙን ያለንን የምንችለውን ተጽዕኖ የመፍጠር ስራ ሀገር እንዳትረበሽ፣ ሀገር እንዳትበታተን፣ ህዝብ ለህዝብ እንዳይለያይ ምንችለውን ጥረት እናደርጋለን። የሚገሰጸውን እንገሰጻለን። የሚበረታታውን እናመሰግናለን። አሁን ምርጫ እየመጣ ነው። አዎ ሁሉም ልጆቻችን ናቸው። የትኛውም ተቃዋሚውም፣ ተፎካካሪውም፣ ገዥውም ሁሉም ለእኛ ልጆቻችን ናቸው። ነገር ግን በሰላማዊ መንገድ ህዝብና ህዝብ ሳይገዳደል፣ ሞት ሳይመጣ፣ ንብረት ሳይወድም በሰላማዊ መንገድ ምርጫው እንዲካሄድ አባቶችም እንዲሰሙ እነሱም የፖለቲካ ኃይሎች ቃል እንዲገቡ ለህዝቡ ለሃይማኖት አባቱ መሪው ቃል እንዲገቡ ይህንን ስራ እንሰራለን። ከምርጫ ቦርድ ጋር ህጉን ተከትለን የማስተማር ኃላፊነታችን ማንዴታችን ፕሮፖዛል አስገብተናል። ህዝቡን በዚህ ጉዳይ ላይ እኛ የማስተማር ስራ የሰላም ግንባታ ግጭት እንዳይኖር ሌላም ነገር እንዳይኖር በራሳችን መዋቅሮች በክልሎቻችን በዞናችን በወረዳዎቻችን አማካይነት በሁሉም ቤተ እምነቶች ባሉት እንትን ሰላማዊ ህዝቡ ሰላማዊ እንዲሆን ወደ ላይ ሁከት እንዳይገባ የማስተማር ስራ ለመስራት ኦልሬዲ እንቅስቃሴ ጀምረናል። የምንቀጥል ነው የሚሆነው ማለት ነው። ስለዚህ ሁሉም ነገርና ሀገራዊ ኃላፊነታችን ወስደን ነው ህዝባዊ ኃላፊነታችን ወስደን ነው ተቋማዊ ኃላፊነታችን ወስደን ነው የምንንቀሳቀሰው ማለት ነው።
እንደው በመጨረሻ በየክልሉ በየዞኑ በየቀበሌው ከህዝብ ጋር ቀጥተኛ ግንኙነት ያላቸው የሃይማኖት ተቋማት እንደ ቤተ ክርስቲያናት ሊሆኑ ይችላሉ፣ መስጊዶች ወይም ሌሎች ሃይማኖት ተቋማት ግጭትን በማብረድና ሰላም በማምጣት ረገድ ሊኖራቸው ስለሚገባቸው ሚና የሚያስተላልፉት መልእክት ወይም የሚሉት ካለ በእርሱ መጨረስ እንችላለን።
እኔ እንኳን የምለው ሳይሆን ስመኝ እዛው መጽሐፍቶቻችን የሚሉትን ይተግብሩ። ያ ማለት ምንድን ነው? ሰው ወደ ራሱ ስሜት አይውሰድ። እምነት ተቋማት መመሪያችን አንድና አንድ ነው። ወይ መጽሐፍ ቅዱስ ነው ወይ ቅዱስ ቁርአን ነው። እነሱ ደግሞ አልተጋጩም አይጋጩም፣ የሚሰብኩት ሰላምን ነው። ሰላምን የሚያሳጣው ስብከት የምንሰብከው እኛ ግለሰቦች ነን፣ እኛ ሰዎች ነን። ስለዚህ የራሳችን ስሜት ነው የእምነት ተቋማት መመሪያዎቻችንን ሳይሆን የራሳችንን ስሜት ስለሆነ እያደረግን ያለ ነው። ከዚህ ስሜት ውስጥ ወጥተን መጽሐፍቶቻችን ወይንም አስተምሯችን የሚለውን ብቻ እየተገበር ወደ ሰላም ህዝቡ እንዲመጣ፣ ወደ ፍቅር እንዲመጣ፣ ወደ አብሮነት እንዲመጣ፣ ወደ መከባበር እንዲመጣ ተቻችሎ ይህንን ዘመን እንዲሻገር ሁሉም ኃላፊነት አለኝ፣ ከፈጣሪ የተቀበልኩት የሃይማኖት አባትነት ማዕረግ አለኝ የሚል ሁሉ ለሰላም ዘብ ሊቆም ይገባል። አይመለከተኝም የሚል አስተሳሰብ ጽንሰ ሐሳብ ከሃይማኖት አባቶች አይጠበቅም። በሰላም ዙሪያ ላይ መስራት የሁላችንም ድርሻ እንዲሆን ተክተን ኢትዮጵያችንን ሰላም እንድትሆን ከፈለግን እኔ ምንድነው የኔ ድርሻ ብለን መንቀሳቀስ አለብን። ነገ እሳት ከነደደ በኋላ መጥፊያው ከጠፋ በኋላ ብንጮህ ሰሚ የለንም። መጮህ ካለብን አሁን ነው፣ መተባበር ያለብን አሁን ነው፣ በጋራ መስራት ያለብን አሁን ነው የሚለው
ሊቃት ጉሃን ቀሲስ ታጋይ ታደለ በኢትዮጵያ ውስጥ በሚታዩ ግጭቶች፣ እየበረከቱ በመጡ ግድያዎች፣ መፈናቀሎች ዙሪያ የሃይማኖት ተቋማት ምን እየሰሩ ነው? ሊኖራቸው የሚገባው ኃላፊነት ምንድነው? በሚለው ዙሪያ በተለይ የሃይማኖቶቹ ጥምረት ጉባኤ እየሰራቸው ወይ ባሉ ጉዳዮች ላይ ማብራሪያውን ስለሰጡን በአድማጮች ስም በጣም ነው የማመሰግነው።
እሺ፣ እኔም አመሰግናለሁ።
ከሊቀት ጉሃን ቀሲስ ታጋይ ታደለ ጋር በሁለት ክፍል የተደረገው ውይይት በዚህ ተጠናቋል። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ዘገባ ወደ ሶማሊያ እናቀናለን። የሶማሊያ ጠቅላይ ሚኒስትር በዚህ ወር ባደረጉት ንግግር በመጪው የካቲት በጎሳ መሪዎች አማካኝነት በሚደረገው ቀጥተኛ ያልሆነ ምርጫ የሚያሸንፉ ሴቶች 30% የህዝብ ተወካዮችን ድርሻ እንደሚይዙ አስታውቀዋል። ይህ በጎሳ መሪዎች ተቀባይነት ካገኘ እርምጃው የሴት ተወካዮችን ቁጥር በ6% ከፍ እንደሚያደርግ ተጠቅሷል። ሆኖም ግን የሴት ማህበራት በጾታ ተዋረድ ላይ ባሉ ገደቦች ምክንያት ይህ አነስተኛ እመርታ በሶማሌ ህብረተሰብ ውስጥ ስለመሳካቱ ጥርጣሬ ያላቸው። ዘገባውን ያደረሰን መሐመድ ሼክ ኖርን ነው። ሀብታሙ ስዩም አጠናቅሮታል።
የካቲቱ የሶማሊያ ምርጫ እየተቃረበ በመጣበት በአሁኑ ሰዓት ጠቅላይ ሚኒስትር መሐመድ ሁሴን በሀገራቸው ፓርላማ ከሶስት ወንበሮች አንዱ ለሴት ህግ አውጪዎች ወይንም የህዝብ ተወካዮች እንደሚመደብ ለሴት መሪዎች ቃል ገብተዋል። ጠቅላይ ሚኒስትሩ 30% የህግ አውጪዎችን መቀመጫ ለሴቶች እንዲመደብ ለማድረግ ቃል ገብተዋል። ጠቅላይ ሚኒስትሩ የጎሳ መሪዎችንና የሁሉም ባለድርሻ አካላት ድጋፍ በማግኘት ለሴቶች የፖለቲካ ውክልና ያላቸውን ህልም ለማሳካት እንደሚጥሩ ቃል ገብተዋል ነው ያሉት የጠቅላይ ሚኒስትሩ ቢሮ ቃል አቀባይ ሙሐመድ ኢብራሂም። የሶማሊያ ሴት የለውጥ አቀንቃኞች ግን የህዝብ ተወካዮችን በእጅ አዙር እንዲመርጡ ስልጣን የተሰጣቸው በወንዶች የበላይነት የተያዙት ጎሳዎች የመንግስትን ጅምር ስለመከተላቸው ጥርጣሬ አላቸው። ጃዋሂር ባርቃብ የባናዲር ሴቶች ተቋም ኃላፊ ናት። የሶማሊያ ወንድ መሪዎች የሴቶችን አበርክቶት ችላ ማለታቸው ዋጋ ያስከፍላል ትላለች።
Men have killed each other, destroyed our country, and still cannot agree.
ወንዶች እርስ በርስ ተገዳድለዋል፣ ሀገራችንን አውድመዋል። ዛሬም ድረስ ስምምነት በመካከላቸው የለም። የአመራር ብቃታችንን ለማሳየት አሁን ተራችን እንደሆነ ሴቶች ተረድተናል። ይህ የሚጀምረው የሀገሪቱን ፓርላማ 30% ለሴቶች በመመደብ ነው። በተለያዩ ጎሳዎች የተያዘውን 6% እኛ ማግኘት አለብን። ቃል እንደተገባው እነዚያን መቀመጫዎች አግኝቶ ሙሉ 30%ን ውክልና ማግኘት ከባድ ይሆናል በሚል ተጨንቀናል።
የሶማሊያ ሴት መሪዎች ለአመታት በግጭቶች የተከፋፈሉ ማህበረሰቦችን በማስታረቅ ረገድ እናቶችና ሴቶች የቤተሰብና የማህበረሰብ የጀርባ አጥንት በመሆን የተጫወቱትን ቁልፍ ሚና ተረድተዋል። ሐኒፋ ሐብሳዴ የሶማሊያ ሴቶች ሰብአዊ መብቶች ልማት ሚኒስትር ናቸው።
ሴቶች ከ50% በላይ የህዝብ ቁጥርን ይይዛሉ። በሀገሪቱ መንግስት ህግ አውጪና አስፈጻሚ መዋቅሮች ውስጥ የእኩል ውክልና መብት ይገባቸዋል። የ30% ውክልና የቀረው በባህል ምክንያት ነው። የሴቶች መብት በሶማሌ ባህል ውስጥ አዲስ ክስተት ነው። ሴቶች ተጨማሪ መቀመጫዎች ያስፈልጓቸዋል።
የሶማሊያ የጎሳ መሪዎች በእቅዱ ላይ ይስማሙ እንደው ግልጽ የሚያደርገው የካቲት ወር ላይ የሚደረገው ምርጫ ነው።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው በለን። መልካም ምሽት።
Yeah, I gotta be 12. Cerca